ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ አጭር ሞገድ በአሃዱ ራዲዮ 94.3 ኤፍኤም በቀጥታ እንዲሁም በናይል ሳት
ከዋሽንግተን ዲሲ የሚተላለፍላችሁ
የዛሬ አርብ ሐምሌ 5 ቀን 2011 ዓ.ም ፕሮግራማችን ጀመረ።
ህወሓት ትናንት ላወጣውና አዴፓን ለወነጀለበት መግለጫ አዴፓ ምላሽ የሰጠበትን ዝርዝር የያዘ ዘገባ በዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ገቢዎች ሚኒስቴር በዘንድሮ የበጀት ዓመት ከ1.4 ቢሊዮን ብር በላይ የኮንትሮባንድ ዕቃ መያዙን አስታወቀ።
ኮንትሮባንድ ላይ በበጀት ዓመቱ ወደ 1.4 ቢሊዮን የሚሆን ኮንትሮባንድ ዕቃ በቁጥጥር ስር መዋል ችሏል ማለት ነው። ወደ 1000 ያህል በኮንትሮባንድ ስራ ላይ የተሰማሩ ሰዎችም ቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ።
ሚኒስትሯን ወይዘሮ አዳነች አበቤን ድምጽ ነው ያደመጥነው። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል።
ባለ አደራ ምክር ቤት የተባለው ስብስብ በአዲስ አበባ ምክር ቤት ላይ ክስ አቀረበ።
ቦታ ላይ በተገኘበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርስ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜው ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ አሳዝኖናል።
የባላደራው ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋን ድምፅ ነው የሰማችሁት። ለዚህ ደግሞ የምክትል ከንቲባው ጽህፈት ቤት ቃል አቀባይ ምላሽ ሰጥተውናል።
ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም።
የምክትል ከንቲባው ቃል አቀባይ ወይዘሪት ፌቨን ተሾመ ናቸው። ሁለቱም ዘገባ በመጽሔት ይቀርባል። ከምሽቱ የዓለም ዜና መካከል ደግሞ
የዩናይትድ ስቴትሱ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ በወደቁ አውሮፕላኖቹ ሕይወታቸውን ላጡ ሰዎች ቤተሰቦች መርጃ ስለመደበው ገንዘብ የሰማነው ነገር የለም ይላሉ የኢትዮጵያው አውሮፕላን የወደቀበት አካባቢ አርሶ አደሮች አንዱ ዜናችን ይሆናል። የተባበሩት መንግስታት የሰብአዊ መብት ኮሚሽን የኤርትራን ሰብአዊ ይዞታ የሚከታተሉት ልዩ ራፖርተሩ የስራ ዘመን በአንድ ዓመት እንዲራዘም ውሳኔ ሰጥቷል የሚሉትና ሌሎች
አመሰግናለሁ ቆንጂት። በዛሬ በሁለተኛው አጋማሽ እሰጥ አገባ እንዲሁም ደግሞ አንድ ወቅታዊ ርዕስ ይቀርባሉ።
ሰላም አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ፕሮዲሰሩ ንጉሱ ታምሬ ነው። አሁን ወደ ዜናው እናልፋለን።
የዩናይትድ ስቴትሱ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ውስጥ ለደረሱት የበርካታ ሰዎች ሕይወት የጠፋባቸው የአውሮፕላን አደጋዎች ለተጎዱ ሰዎችና ማህበረሰቦች ቤተሰቦችና ማህበረሰቦች መርጃ የሚውል 100 ሚሊዮን ዶላር መመደቡን ከሳምንት በፊት አስታውቋል። በኢትዮጵያ አየር መንገድ አውሮፕላን አደጋ ሰለባዎች ቤተሰቦችና ቦይንግ 737 ማክስ ጀቱ የወደቀበት አካባቢ አርሶ አደሮች ግን ስለተመደበው ገንዘብ ምንም የሰማነው ነገር የለም ማለታቸውን ሮይተርስ ዘግቧል። ገንዘቡን የመደበው በአደጋዎቹ ሰለባዎች ቤተሰቦች በተመሰረቱት ክሶች ምክንያት አለመሆኑን ያስታወቀው ቦይንግ ገንዘቡን ለሀገሮቹ መንግስታትና አትራፊ ላልሆኑ ድርጅቶች እንደሚያስረክብ መግለጹን ነው ዘገባው ያስታወሰው። ይሁን እንጂ የገንዘብ እርዳታው የሚገባቸውንም ወገኖች ሆነ ተግባራዊ የሚሆንበት ጊዜ እስካሁን በግልጽ የሚታወቅ ነገር የለም። የኢትዮጵያ አየር መንገዱ አውሮፕላን የወደቀበት ስፍራ አካባቢ አርሶ አደሮች መሬታችን የአውሮፕላኑ ስብርባሪ የተበተነበት በመሆኑና በመታጠሩ እኛም ደግሞ ሌላ ቦታ ሄደን መሬት ለመከራየትና ለማረስ አቅም አጥተናል ማለታቸውን ነው ዘገባው የጠቀሰው።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የኤርትራን ሰብአዊ መብት ይዞታ የሚከታተሉት ልዩ ራፖርተሩን የስራ ዘመን በአንድ ዓመት እንዲራዘም ትናንት ሐሙስ ድምፅ ሰጠ። ልዩ ሪፖርተሯ እንደ አውሮፓ አቆጣጠር በ2020 መጋቢት ወር የኤርትራን ይዞታ በቃል ማብራሪያ እንደሰጡበት ኮሚሽኑ ጠይቋል። እንዲሰጡበት ይቅርታ ድምፅ ከሰጡት የሰብአዊ መብት ኮሚሽን አባል አገሮች መካከል 21 የልዩ ሪፖርተሯ ስልጣን እንዲራዘም ሲደግፉ አንድም የአፍሪካ አገር መራዘሙን ደግፎ ድምጽ አልሰጠም። 8 የአፍሪካ አገሮች ድምጽ ተአቅቦ ሲያደርጉ ባለጉዳዩ ኤርትራና 4 አገሮች ማለት ሶማሊያ፣ ግብጽ፣ ቡርኪና ፋሶና ካሜሩን ተቃውመዋል።
የህገወጥ የሰው ዝውውር ቀንደኛ አዛዥ ተብሎ የተከሰሰውና በስም ስህተት እንጂ ያ ሰው እኔ አይደለሁም ብሎ ሲከራከር የቆየው ኤርትራዊ እውነቱን ነው የተከራከረው በእርግጥ ነው ብሎ የጣሊያን ፍርድ ቤት ውሳኔ ሰጥቶለታል። ዛሬ ነው ፍርድ ቤቱ ይህን ብይን የሰጠው። ከዓለም ዋና ዋና ህገወጥ የፍልሰተኛ አሸጋጋሪ መረቦች አንዱ የሆነው ቡድን ዋና አዛዥ እንደውም ጀነራል ተብሎ የተከሰሰው መድኃኔ ይህደጎ መርዕድ የተባለ ኤርትራዊ ሲሆን ኤርትራ፣ ኢትዮጵያ፣ ሊቢያ፣ ሱዳንና የተባበሩት የአረብ ኤሚሬቶች እንዲሁም አውሮፓ ሀገሮችም ጭምር ቅርንጫፎች እንዳሉት የተጠቀሰ ሰው ነው። እንደ አውሮፓውያን አቆጣጠር በ2016 ሱዳን ውስጥ ተይዞ ለጣሊያን ተላልፎ የተሰጠው ሰው ግን እኔ መድኃኔ ተስፋ ማርያም በርሄ ነው የምባለው፣ ስራዬም አናጺ ነኝ ብሎ ሲሟገት ቆይቷል። የሁለቱ ሰዎች መልክ አለመመሳሰሉ ብቻ ሳይሆን የዘረመል ወይም ዲኤንኤ ምርመራ ማስረጃዎችም የታሰረውን መድኃኔን ሙግት እውነትነት ቢያሳይም የጣሊያን አቃቢ ሕጎች ግን እምቢኝ ብለው 14 ዓመት እስራት እንዲፈረድበት ሲጠይቁ ቆይተዋል። ዛሬ አርብ ነው ፓሌርሞ ላይ ያስቻለው ፍርድ ቤት ለመድኃኔ ተስፋ ማርያም በርሄ እውነቱን ነው ሲከራከር የነበረው ብሎ ፍርድ የሰጠለት።
በመፈንቅለ መንግስት ሙከራው የተሳተፉ ተጨማሪ መኮንኖችን የጸጥታ ኃይሎች እያደኑ ናቸው ሲል የሱዳን ገዢ ወታደራዊ ምክር ቤት ቃል አቀባይ አስታወቀ። ትናንት ካከሸፈኑ የመፈንቅለ መንግስት ሙከራ በኋላ መሪውን ጨምሮ ቢያንስ 16 መኮንኖች በቁጥጥር ስር ውለዋል ሲሉ የገዢው ቡድን ቃል አቀባዩ ሌፍትናንት ጀነራል አማል ገማል ኦማር መግለጫ ሰጥተዋል። የመፈንቅለ መንግስት ሙከራ የተደረገው ከአፍሪካ ዲሞክራሲ ሰልፈኞች ተወካዮች 8 ስምምነት በሚፈርምበት ዋዜማ በሆነው ወሳኝ ወቅት ላይ ነው ሲሉ ቃል አቀባዩ አክለው ተናግረዋል። ባለፈው ሳምንት የሱዳን ወጪውር ሰራዊት እና አፍቃሪ ዲሞክራሲ ጥምረት ምርጫ እስከሚያደራጅ ለሶስት ዓመት ያህል በጋራ ምክር ቤት ሊያስተዳድሩ መስማማታቸው ይታወሳል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ዓመት የሕዝብ ቆጠራ በሚካሄድበት ወቅት የዜግነት ጥያቄ እንዲካተትበት ሲያደርጉት የነበረውን ጥረት ትተውታል። በሰዎች ላይ መረጃ ለማግኘት የተለያዩ የሀገሪቱ አገልግሎቶችን ለመጠቀም ነው የወሰኑት። ትራምፕ ትናንት ከዋይት ሀውስ ቤተ መንግስት ወጣ ብለው ሲናገሩ ዲሞክራቶችና የትብብር መንፈስ የሚጎሏቸው ያሏቸውን ፍርድ ቤቶች መሰናክል በመፍጠር ነቅፈዋቸዋል። ዝላቲሳ ሆክ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ይዛለች።
በፌዴራል መንግስት ያሉት መላ የሚኒስቴር መስሪያ ቤቶችና አገልግሎቶች በዩናይትድ ስቴትስ ስለሚኖሩ ሰዎች የሚገልጹ ሰነዶችን ለንግድ ሚኒስቴር እንዲያቀርቡ ማዘዣ እያወጡ መሆናቸውን ፕሬዚደንት ትራምፕ ትላንት አስታውቀዋል።
As a result of today's executive order, we will be able to ensure the 2020 census generates an accurate count of how many citizens, non-citizens.
የዛሬው መንግስታዊ ትዕዛዝ በመጪው ዓመት የሚካሄደው የሕዝብ ቆጠራ ዩናይትድ ስቴትስ ውስጥ ስንት ዜጎች ያልሆኑና ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎች እንዳሉ ትክክለኛ አሃዝ ሊኖረን እንዲችል ያደርጋል።
በዚህ መልክ የተሰበሰበ መረጃ በሕዝብ ቆጠራ ወቅት የሚቀርብ ጥያቄ ከሚያስገኘው የተሻለ ትክክለኛና የተሟላ ይሆናል ሲሉም ትራምፕ አስረድተዋል። ትራምፕ አያይዘውም በዩናይትድ ስቴትስ ዜግነት ላይ መረጃ ማግኘቱ በጤና ጥበቃም ሆነ በትምህርት በሲቪል መብትም ሆነ በኢሚግሬሽን ተገቢ የሆነ ሕዝባዊ ፖሊሲ ለማውጣት ይጠቅማል ብለዋል። ዲሞክራቶች በመሐላችን ያሉት ሕጋዊ የመኖሪያ ፈቃድ የሌላቸው ሰዎች ብዛትን ይደብቃሉ ሲሉ ፕሬዚደንት ትራምፕ ተናግረዋል። የትራምፕ አስተዳደር የዜግነቱን አሃዝ ተጠቅሞ ባጀቱን ብዙ ፍልሰተኞች ከሚኖሩባቸው ከተማዎች በምርጫ ወቅት ሪፑብሊካውያንን ወደሚመርጡበት አካባቢ ሊያዛውር ይችላል የሚሉ ስጋቶች አሉ። የክፍለ ግዛቶች የህዝብ አከፋፈልን ለሪፑብሊካውያን ፓርቲ በሚጠቅም ዘዴ ሊደረግ እንደሚችልም የህዝብ ስብጥር ጥናት ባለሙያ ዊሊያም ፍሬ ገልጸዋል። ብዙውን ጊዜ ሪፑብሊካውያንን የሚመርጡት ነጮችና በዕድሜ የገፉት በመሆናቸው ድምፅ ለመስጠት ያልደረሱ ልጆችና ዜጎች ያልሆኑ ውህዳን ውክልና እንዲቀንስ ወረዳዎቹ ለሪፑብሊካውያን ፓርቲ በሚጠቅም መንገድ እንዲዋቀሩ ያደርጋል ብለዋል ባለሙያው። ብዙን ጊዜ ከህዝብ ቆጠራ የሚገኘው መረጃ በክፍለ ግዛቶች ያሉት ወረዳዎች በአጠቃላይ ህዝብ ብዛት መሰረት ለማዋቀር ያስፈልጋል። የህዝብ ቆጠራው በዜግነት ብቻ ሲሆን ግን መምረጥ የማይችሉትን ሰዎች ቁጥር ውስጥ አያስገባም። ብዙም ውህዳን የሌሉባቸው የምርጫ ወረዳዎችን በመፍጠርም ሪፑብሊካውያንን የሚመርጡ ሰዎች እንዲበዙበት ያደርጋል ብለዋል ዊሊያም ፍሬይ።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
በዜና የጀመርነው ፕሮግራማችን በ19 በ25ና በ30 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ 4 ሰዓት ይቀጥላል።
በነገራችን ላይ ይህ ስርጭታችን በቀጥታ በአሃዱ ራዲዮ 94.3 ላይ እንደሚደመጥ ልናስታውሳችሁ እንወዳለን።
መልካም። እዚህ ገደማ ደግሞ አድማጮች፣ የፕሮግራም ማስተዋወቂያ ይዘናል።
ስምምነት እንዳይኖር ምክንያት ነጥቦችን የሚያቀራረቡ ካሉ መስራት የሚቻልበት ሁኔታ ካለ ችግሮችን በግልጽ አውጥቶ ማስተካከሉ ስለሚጠቅም አብሬ መስራት አልችልም የሚለው እኔ ትክክለኛ ነው እላለሁ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ካለችበት ሁኔታ ነገር ግን የሉም ነው አልነበረም። ይህ መግለጫ ጀስት ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በእኔ አስተሳሰብ በሀገራችን ውስጥ የመጣው ለውጥ ዲጂሞኒክ የሆነውን ሚናው ያጣው ህወሓት ነው። ስለዚህ ግን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አስተላለፍ ለመመስረት ያስበል። ለዚህ ደግሞ መሰናት ሊሆንበኛል ብሎ ያስበውን የአማራ ዲሞክራቲክ ፓርቲ ተወቃሽ ማድረግ እንዲገልል እንዲገፈለገ ይመስላል።
የፊተኛው አቶ የማነ ካሳ በቀለ ይባላሉ። የዩኒቨርሲቲ የህግ መምህር ናቸው።
አዎ፣ የመቀለ ዩኒቨርሲቲ የህግ መምህር ናቸው። ልክ ናቸው።
አቶ የማነ ካሳ የመቀለ ዩኒቨርሲቲ የህግ መምህር።
እሳቸውን ተከትለው የተደመጡት ደግሞ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው።
በሁለተኛው አጋማሽ በሚቀርበው እሰጥ አገባ ፕሮግራማችን ጠብቋቸው።
አሁን የዕለቱ አብይ ርዕስ
በክልላችን የተለያዩ አካባቢዎችና በአጎራባች ክልሎች መሽጎ እያዋጋ ያለው ህወሓት መሆኑን ማስረጃዎች እንዳሉት የአዴፓ ስራ አስፈጻሚ ኮሚቴ ገለጸ። ኮሚቴው ይህንን የገለጸው የህወሓት ማዕከላዊ ኮሚቴ ከትናንትና በስቲያ አዴፓን የሚወነጅል መግለጫ ማውጣቱን ተከትሎ ትናንት ማምሻውን በሰጠው ምላሽ ነው። አስቴር ምስጋናው ዘገባ አላት።
ሐምሌ 3 ቀን 2011 ዓ.ም የህወሓት ማዕከላዊ ኮሚቴ ባካሄደው የአንድ ቀን አስቸኳይ ጉባኤ የአማራ ዲሞክራሲያዊ ፓርቲ አዴፓን የሚወነጅል የአቋም መግለጫ ማውጣቱ ይታወሳል። ህወሓት በአቋም መግለጫው ካነሳቸው ነጥቦች ውስጥ ሰኔ 15 ቀን 2011 ዓ.ም በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ግድያ አዴፓ ራሱን ተጠያቂ እንዲያደርግ፣ ይህንን ገምግሞ የኢትዮጵያን ህዝብ ይቅርታ ካልጠየቀ ከአዴፓ ጋር ለመስራት እንደሚቸገር ገልጿል። በመግለጫው የተካተተው ሌላው ነገር ደግሞ በአሁኑ ሰዓት ሀገሪቷን ሊበታትን ያለው ከዚህም ከዚያም የተሰባሰበው የትምክተኞች ቡድን መሆኑንና ይህ ኃይል እንደፈለገ እንዲንቀሳቀስ እድል የሰጠው አዴፓ ነው ብሏል። እነዚህን ትምክተኞች ለመታገል ደግሞ ህወሓት ከአማራ ህዝብ ጎን እንደሚቆም ገልጿል። ለዚህ የህወሓት ትችትና ጥያቄ የአማራ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ትናንት ማምሻውን ባለ 6 ነጥብ የአቋም መግለጫ የያዘ መልስ ሰጥቷል። አዴፓ በመግቢያው ላይ ህወሓትን ለዘመናት የሴራ ፖለቲካ ሲያጠነጥን የቆየ ፓርቲ መሆኑን አመልክቷል። ህወሓት ላነሳው የአመራሮች ግድያ ተጠያቂነት አዴፓ በመግለጫው መግቢያ ጅራፍ ራሱ ገርፎ ራሱ ይጮኋል ሲል ነው የገለጸው። ሀገራችን አሁን ለምትገኝበት የፖለቲካ ብልሽት ራሱ ዋነኛ ተጠያቂ ሆኖ ሳለ የአማራን ህዝብ ህልውናና ክብር የማይመጥን መግለጫ ነው ሲል የህወሓትን ውንጀላ አጣጥሎታል። ህወሓት በተለያዩ ጉዳዮች ወንጀለኛ ሆኖ ሳለ ለኢትዮጵያ ራሱን ጠበቃ አድርጎ ለማቅረብ የሞራል ብቃት የለውም በማለት ተችቶታል። በተለይ ሀገርንና ህዝብን የዘረፉ ሌቦችን፣ በብሔር ብሔረሰብ ልጆች ላይ ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎችን አፍኖና ደግፎ የያዘ በመሆኑ ለአስመሳይነቱ ማሳያ ነው ብሏል። በክልላችን በተለያዩ አካባቢዎችና አጎራባች ክልሎች ከግጭት ጀርባ መሽጎ እንደሚዋጋ እያወቅን ለዚህም በርካታ ማስረጃዎች በእጃችን ላይ እያለ ለህዝባችን የእርስ በርስ ግንኙነትና ለኢትዮጵያ አንድነት ስንል በሆደ ሰፊነት ብንመለከተውም የራሱን እኩይ ወንጀል ለመሸፋፈንና የትግራይን ህዝብ ከጥቃት በሚያጋልጡ ተንኮሎች የተጠመደ የማይማር ድርጅት ነው ሲል በመግለጫው ገልጾታል። አዴፓ በመግለጫው ህወሓት ከምስረታው ጀምሮ ለአማራ ህዝብ በጎ አመለካከት እንዳልነበረው አብራርቷል። ለዚህም ገና ከምስረታው ጀምሮ ያወጣው ማኒፌስቶ የአማራን ህዝብ በጠላትነት የፈረጀ ነበር ሲልም ጠቅሶታል። የህወሓት ማዕከላዊ ኮሚቴ በመግለጫው ትኩረት ሰጥቶ ያነሳቸው የከፍተኛ አመራሮች ግድያን ተጠያቂነት በተመለከተ አዲፓ የሰጠው ምላሽ ሰኔ 15 2011 ዓ.ም ምረት በክልላችን ከፍተኛ አመራሮችና በጦር ጄነራሎች ላይ ያነጣጠረው ግድያና መፈንቅለ መንግስት ሙከራ አዲፓ በአማራ ህዝብና በኢትዮጵያ ህዝቦች ላይ የተፈጸመ ጥቃትና የለውጡ ከፍተኛ ተግዳሮት መሆኑን መገንዘቡን ገልጾ በዚህ አስቸጋሪ ወቅት እንደ ሌሎች ብሔር ብሔረሰቦችና ህዝቦች መሪ ድርጅቶች ማገዝና መደገፍ ሲገባው ህወሓት ድርጊቱን ለራሱ በሚጠቅመው መንገድ በመረዳት ይቅርታ እንድንጠይቅበት መግለጫ ማውጣቱ ተጨማሪ ታሪካዊ ስህተት ከመሆኑም በላይ የተከበረውን የትግራይ ህዝብ ባህልና እሴት የማይመጥን መላውን የኢትዮጵያ ህዝብ ያሳዘነ መግለጫ ነው ብሎታል። አዲፓ ከህወሓት ጋር በኢህአዴግ ግንባር ውስጥ በአብሮነት እየታገለ መቆየቱ ለትግራይ ህዝብ ካለው ክብር የተነሳ በመሆኑ ነው እንጂ ህወሓት ከአዲፓ ጋር አብሮ ለመስራት የሚቸገር እንደሆነ አድርጎ ማቅረቡ የድርጅቱ የሴራ ፖለቲካ መገለጫ ነው ሲል ገልጾታል። በመጨረሻ መግለጫው ያሰመረበት ነገር ቢኖር ለአማራ ክልል ህዝቦች እኩል ተጠቃሚነትና ለጠንካራ ኢትዮጵያዊ አንድነት የተጀመረውን ሀገራዊ ለውጥ አጠናክሮ ለመቀጠል ለመላው የድርጅቱ አመራሮችና አባላት እንዲሁም ደጋፊዎች፣ ለክልሉ ህዝቦች፣ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ለትግራይ ህዝብ፣ ለእህትና አጋር የፖለቲካ ድርጅቶች፣ ለሀገር መከላከያ ሰራዊትና ለክልሉ የጸጥታ ኃይሎች እንዲሁም ለተፎካካሪ የፖለቲካ ፓርቲዎች አዴፓ የአብረን እንስራ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። በ2011 በጀት ዓመት ከ1.4 ቢሊዮን ብር በላይ የሚያወጣ የኮንትሮባንድ ዕቃ መያዙንና ከ1000 በላይ የኮንትሮባንድ አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ገቢዎች ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በ2012 በጀት ዓመት 248.3 ቢሊዮን ብር ለመሰብሰብ አቅዶ እየተንቀሳቀሰ መሆኑም ታውቋል። ሙክታር ጀማል ነው ዘገባውን ይላከልን።
የኢትዮጵያ ገቢዎችና ጉምሩክ ሚኒስቴር ዛሬ አዲስ አበባ በዋና መስሪያ ቤቱ በሰጠው መግለጫ እንዳስታወቀው በ2010 በጀት ዓመት 198.1 ቢሊዮን ብር ከተለያዩ ገቢ ምንጮች መሰብሰብ መቻሉን አስታውቋል። የገቢዎች ሚኒስትር ወይዘሮ አዳነች አቤቤ እንደገለጹት የሕዝብ ተወካዮች ምክር ቤት በ2011 በጀት ዓመት 213 ቢሊዮን ብር ገቢ ለመሰብሰብ አቅዶ የነበረ ቢሆንም መስሪያ ቤቱ እቅዱን በማስፋት 241 ቢሊዮን ብር ገቢ ለማድረግ ሲንቀሳቀስ ነበር ብለዋል። በበጀት ዓመቱ የተሰበሰበው ገቢ ከቀደመው ዓመት የተሻለ ቢሆንም የታቀደውን ሙሉ በሙሉ ለመሰብሰብ ያልተቻለበት የተለያዩ ተግዳሮቶች እንዳሉም ገልጸዋል።
ኮንትሮባንድ ስራ በሀገራችን እንደ ልምድ ተወስዶ እንደ ህጋዊ አሰራር ያህል እንቅስቃሴ ሲደረግ እንደነበረ ማሰብ ይቻላል። ዛሬም ተስፋ የቆረጠ አይደለም። ስለዚህ ኮንትሮባንድ ላይ በበጀት ዓመቱ ወደ 1.4 ቢሊዮን የሚሆን ኮንትሮባንድ ዕቃ በቁጥጥር ስር መዋል ችሏል ማለት ነው። ወደ 1000 ያህል በኮንትሮባንድ ስራ ላይ የተሰማሩ ሰዎችም ቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። በተመሳሳይ ሁኔታ ኦፕሬሽን ትልልቅ ድርጅቶች ላይ የዕቃ ምንጭ የሆኑ ጅምላ አከፋፋዮች የሆኑ ድርጅቶች ላይ በተደረገው ክትትልና የኦፕሬሽን ስራ ወደ 213 የሚሆኑ ድርጅቶች በዛ መሰረት የተገኘው ግኝት ህገወጥ ስራ እንደሚሰሩና የግብር ስወራ እንዳለ ማጭበርበር እንዳለ በመለየት እነሱንም ወደ 306 የሚሆኑ ሰዎች ወደ ህግ እንዲቀርቡ ድርጅቶቹን የሚወክሉ ማለት ነው የተደረገበት ሁኔታ አለ።
በ2012 በጀት ዓመት የገቢዎች ሚኒስቴር 224 ቢሊዮን ብር እንዲሰበስብ የህዝብ ተወካዮች ምክር ቤት የገቢ እቅድ ያጸደቀ ቢሆንም የእቅዱን ተመን ከፍ በማድረግ 248.3 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑን ወይዘሮ አዳነች ገልጸዋል። በ2011 የመስሪያ ቤቱ አበረታች አፈጻጸም ውስጥ የግብር ስወራና ህገወጥ ንግድን የመቆጣጠር ስራዎች መሰራታቸውን ወይዘሮ አዳነች አቤቤ ተናግረዋል።
በተለይ የጉምሩክ እቅዳችን በተፈለገው ልክ ያስተሳካው ከውጭ ንግድ ጋር ተያይዞ መቀዛቀዙ ነው። በተለይ ደግሞ ሃርድ ከረንሲ ወይም ደግሞ የውጭ ምንዛሬ ገንዘብ እጥረት በመቅጠሙ በዛ በኩል አስመጪዎች፣ ላኪዎች ላይ የነበረው ችግር መጥቶ ገቢውን የሚጎዳበትን ሁኔታ ማየት ችለናል ማለት ነው። ሌላው ኮንትሮባንድ ጋር የሚያያዝ ነው። ኮንትሮባንድ አሁንም ትልቅ ርብርብ የሚፈልግ ህገወጥ ስራ እንደሆነ አይተናል። አሁንም ቢሆን ህገወጥነት በኮንትሮባንድ በኩል ተስፋውን አልቆረጠም። የማያዝ አቅማችን ቢጨምርም ሰራተኞቻችን በዚህ በኩል የተሻለ አፈጻጸም ያሳዩ ቢሆንም አሁንም ቢሆን ብዙ መስራት እንዳለብን የሚያሳይ ነው። በተለይ በቁም ከብት፣ በግብርና ምርቶች፣ በማዕድናት ላይ ያለው ኮንትሮባንድ በተፈለገው ደረጃ ቁጥጥር እንዳልተደረገ፣ ማስቆም እንዳልተቻለ የሚያሳይ ነው። እነኚህ ትልልቅ ተግዳሮቶቻችን ነበሩ።
ወይዘሮ አዳነች በመግለጫቸው በ2012 በጀት ዓመት ገቢን አሟጦ ለመሰብሰብ ግብር ከፋዩን የሚያበረታቱ አዲስ አሰራሮች መዘርጋታቸውንም አስታውቀዋል። ለመሰብሰብ ከታቀደው 248 ነጥብ 3 ቢሊዮን ብር ውስጥ 150 ነጥብ 1 ቢሊዮን ወይንም 60 በመቶ ከሀገር ውስጥ ቀረጥ፣ ቀሪው 98 ነጥብ 2 ቢሊዮን ወይንም 40 በመቶ ከጉምሩክ ለመሰብሰብ መታቀዱን ተናግረዋል። የህግ ተገዥነትን ለማስፈን ህግን ማስከበርና የኮንትሮባንድ ቁጥጥርና ክትትል ስራዎች ተጠናክረው እንዲቀጥሉ እንደሚሰራ ወይዘሮ አዳነች አቤቤ አስታውቀዋል።
በ2012ም በ11ም በመናየበት ሰዓት ወደ 12000 ያህል ህቡ ኢኮኖሚ ውስጥ ያሉ ነጋዴዎች ወደ ግብር ስርዓቱ ወይም ደግሞ ወደ ህጋዊነት የመጡበት ሁኔታ አለ። ካጠናከር ነው ከዚህ በፊት ስንገልጸው የነበረው ወደ 40 እጅ የሚሆነው የንግዱ ማህበረሰብ ኢንፎርማል ኢኮኖሚ ወይም ደግሞ ኢመደበኛ ኢኮኖሚ ውስጥ ነው ያለው ብለን ስናነሳ የነበረው ነው። እሱን በአብዛኛው ወደ ህጋዊነት ማምጣት ይቻላል የሚል እምነት አሳድረናል። ፕሮጀክት ኦፊስ ተከፍቷል። ያንን በተለያየ ጥናት ስናደርግ ቆይተናል። በዚህ አመት ምን መስራት እንዳለብን ለይተናል። ስለዚህ ከንግዱ ማህበረሰብም ከዚህ ኢንፎርማል ኢኮኖሚ ውስጥ ካለው ጋራ ተቀራርበን መነጋገር የቻልንበት ሁኔታ ስላለ በሚቀጥለው አመት ወደ ህጋዊነት በሚመጣበት ሰዓት የገቢ አሰባሰቡ የራሱ ማስተዋጽኦ ያደርጋል። ኤክሳይዝ ታክስ፣ የተጨማሪ እሴት ታክስ፣ የጉምሩክ ቀረጥና ከቀረጥ ነጻ መብቶች ጋር የሚያያዙ ማሻሻያዎች እየተደረጉ ናቸው። እንዲሁም ደግሞ የጉምሩክ ታሪፍ ዓለም አቀፍ ላይ በተደረገው ማሻሻያ መሰረት የራሱን ማሻሻያ እኛም እያየን ያለነው ያንን መሰረት አድርገን እነኛ አንድ ላይ ሲደማመሩ አስተዋጽኦ ያደርጋሉ፣ በጀቱን ገቢውን ከፍ ሊያደርጉ ይችላሉ ብለን አይተናል።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። ዘገባዎቻችን ይቀጥላሉ። የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ እየተባለ የሚጠራው ተቋም ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራሁትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። ከዚህ በተጨማሪም ኢትዮጵያውያንና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ይተባበሩኝም ብሏል። ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ህጋዊ የስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው በጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ አስታውቋል። ሀብታሙ ስዩም ዝርዝሩን ይዟል።
ከትናንት በስቲያ ጀምሮ በማኅበራዊ መገናኛዎች ሲዘዋውር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል።
ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ 15 በኋላ ኢትዮጵያ ውስጥ ስለተፈጠሩት የህሊና እስረኞችና አሁን ስለሚገኙበት በጣም አሰቃቂ፣ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልእክት ነበር።
ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል።
ቦታው ላይ በተገኙበት ጊዜ በስውር የታጠቋቸው ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ አሳዝኖናል።
በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉት ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላይ የለም የሚል ሙግት ነበረ።
በስውር ነው ያዙት፣ ለፊት አይደለም። ያ ግልጽ ይመስለናል። ለፊት ይዘው አላወጡትም፣ ግን በሂደት በተለይ ከአካባቢው ጋዜጠኞች ከለቀቁ በኋላ በተለይ ይህን ምንነትን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት።
ጋዜጠኛና የመብት ተሟጋች እስክንድር ነጋ የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል።
ምንነትን መግለጽ ስላልፈለግነው ጥቃት ማድረሻ ነገር በጣም አደገኛ። በነገራችን ላይ ለመግለጽ ያልፈለግነው ነገሮች እንዲባባሱ ሰመንበት ነው። በዋናነት እኛ መስፈርት ያደረግነው ይህንን ነው። አንድ ደህንነታችን ነው፣ ግን ከዛም በላይ ደግሞ አጠቃላይ የፖለቲካ ሂደቱ እንዲረጋጋ እንጂ የበለጠ እንዲጋጋል ለማንፈልግ ነው። ልጆቹ፣ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው።
እስክንድር፣ ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል።
የአዲስ አበባ ከንቲባና የአዲስ አበባ መስተዳደር እንዲመለሱ በምርጫ የነበረውን 5 ዓመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ ዓመት ተራዝሞለት ነበረ። ይህ የአንድ ዓመት ጊዜ ሰኔ 30 ተጠናቋል። ከዛ በኋላ ያለ ህግ ነው ያለው። ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለው። ለከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሃኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል ሀሳብ ያለን
የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል።
ሀብታሙን እናመሰግናለን። ባልደራስ ላቀረባቸው ክሶችና ተያያዥ ጉዳዮች የአዲስ አበባው ዘጋቢያችን መለስካቸው አማሃ መልስ ለመሻት ወደ አዲስ አበባ ከተማ ምክትል ከንቲባ ቢሮ ብቅ ብሎ ነበር። መንደርደሪያውን እንዲህ ጽፎልናል። የአዲስ አበባ ከተማ ባለ አደራ ምክር ቤት ብሎ ራሱን የሚጠራው አካል ከጥቂት ቀናት በፊት በሰጠው ጋዜጣዊ መግለጫ ከተፈጠረ ሁኔታ ጋር የአዲስ አበባ አስተዳደር ምንም የሚያገናኘው ጉዳይ እንደሌለ አስታውቋል። በተለይ በአንዳንድ ማህበራዊ ገጾች ላይ የሚታዩ መረጃዎች ከእውነት የራቁ መሆናቸውን የከንቲባው ጽህፈት ቤት ቃል አቀባይ ወይዘሪት ፌቨን ተሾመ ገልጠዋል ይላል መለስካቸው። ይቀጥላል ዘገባውን።
በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅተው በመግባት የመግለጫውን ሂደት በሚያውክ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽህፈት ቤት ቃል አቀባይ ወይዘሪት ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባይዋ እንደሚሉት እሳቸውም እንደ ማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማኅበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማኅበራዊ መገናኛ ብዙሀን የቀረበው ወጣት በእጅጉ የተዛባ እንደሆነ ያስረዳሉ።
የዚህን ልጅ ድርጊቱንም ፎቶውንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱ ነው የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል።
ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሀኑ ይህን እንዴት እንደተጠቀምበትም አስረድተዋል።
ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀመርንበት ወቅት ነበር። ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላት አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የ2ኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላካ ሄደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም፣ ምክንያቱም እኛ ያኔ ስናገኘው እንደማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኘነው።
አቶ እስክንድር ነጋ በእለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ሊያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ይሰሩ እንደነበረም አብራርተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አድማጮቻችን፣ አንድ ሁለት ነጥቦችን እዚህ ጋር እናስታውሳችሁ። የምክትል ከንቲባው ቃል አቀባይ ወይዘሪት ፌቨን ተሾመ በዕለቱ ስለነበረው ግብ ግብ ተጠይቀው ጥቅስ እኔም እንደ ማንኛውም ሰው በሚዲያ ነው የሰማሁትና ይህን ከፖሊስ ማጣራት ትችላላችሁ ማለታቸውን፣ በተጨማሪም የምክትል ከንቲባው የስራ ዘመን ሰኔ 30 ቀን አልፏል ሲል እስክንድር ያነሳው ጥያቄ ላይ ቃል አቀባይዋ ተጠይቀው የጊዜ ገደቡ መቼ እንደሚያበቃ ተጨባጭ መረጃ የለኝምና አጣርቼ እመለሳለሁ ማለታቸውን ልናስታውስ እንወዳለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። እንዲሁም በአሃዱ 94.3 ላይ እንደሚሰማ ከወዲሁ እንገልጣለን። የምሽቱን ዋና ዋና ዜና እናስታውሳችሁ።
የዩናይትድ ስቴትስ ቦይንግ ኩባንያ ኢትዮጵያና ኢንዶኔዥያ ላይ ለደረሱት የበርካታ ሰው ሕይወት ያጠፉ የአውሮፕላን አደጋዎች ለተጎዱ ሰዎች ቤተሰቦችና ማህበረሰቦች መርጃ የሚውል 100 ሚሊዮን ዶላር መመደቡን ማስታወቁ ሲታወስ፣ በኢትዮጵያ አየር መንገድ አውሮፕላን አደጋ ሰለባዎች ቤተሰቦችና ቦይንግ 737 ማክስ ጀቱ የወደቀበት አካባቢ አርሶ አደሮች ግን ስለ ገንዘቡ ምንም የሰማነው ነገር የለም ማለታቸውን ሮይተርስ ዘግበዋል።
እስከ ምሽቱ 4 ሰዓት እንቆያለን። መልካም ምሽት በድጋሜ። አንድ ዘገባ እናስከትል። ሰሞኑን ኬንያ ካኩማ ስደተኞች መጠለያ በደረሰ የጸጥታ ችግር የሰው ሕይወት ማለፉን ስደተኞች ተናግረዋል። ችግሩ የተከሰተው ታጣቂዎች በስደተኞች ላይ ጉዳት በማድረሳቸው መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ተናግረዋል። የተባበሩት መንግስታት የስደተኞች ጉዳይ በካምፑ የጸጥታ ችግር እንደነበር ገልጧል። ዳዊት ገልሞ ዝርዝር አለው።
በኬንያ ካኩማ ስደተኞች መጠለያ በደረሰው የጸጥታ ችግር በስደተኛው ላይ ጉዳት መድረሱን የተናገሩት የካምፑ ነዋሪዎች ናቸው። አንድ ስማቸው እንዳይጠቀስ የጠየቁ የካምፑ ነዋሪ ችግሩ ከአገባደነው ሳምንት መጀመሪያ ሰኞ ጀምሮ እስከ ትላንት ሐሙስ እንደነበር ገልጸዋል። የጸጥታ መደፍረሱ የተከሰተው ከአቅራቢያው እንደመጡ የተገለጸ ታጣቂዎች የስደተኞች ካምፕ ውስጥ ገብተው በስደተኞች ላይ ጉዳት በማድረሳቸው ሲሆን፣ ስደተኞችም ለአጸፋው ደህንነታችን ይጠበቅ በማለት የተቃውሞ ሰልፍ ሲያደርጉ ከአካባቢው ሕብረተሰብ ጋር ግጭት በመፈጠሩ መሆኑን የአሜሪካ ድምፅ ያነጋገራቸው ስደተኞች ገልጸዋል። ሮብ ማታ ከአቅራቢያው እንደመጡ የሚገመቱ ሰዎች ካኩማንድ በሚባል ቦታ ጥቃት እንዳደረሱ ስማቸው እንዳይጠቀስ የጠየቁ ስደተኛ ተናግረዋል።
ሐልከኑ መራጀቹ ደኩም በታናኖ ራጅ ሸከማ እትሴነኒ በመነበቀታ
ማታ ነው። ከአካባቢው ህብረተሰብ እንደሆኑ የሚገመቱ ታጣቂዎች የአንድ ስደተኞች ቤት ሰብረው ገብተው እናት አባትና ልጅ ላይ ተኩሰው አቁስለዋቸዋል። ከዚያ የተጎዳችው እናት ሐሙስ ጠዋት ህይወቷ አለፈ።
ሁከቱ እስከ ትላንት የዘለቀ መሆኑን ስደተኞች ገልጸዋል። ሌላ የካምፑ ነዋሪ ስለ ሁኔታው ሲናገሩ ትላንት ካኩማ 3 አካባቢ ታሞ ህይወቱ ያለፈውን ስደተኛ ለመቅበር ጉድጓድ እየቆፈሩ በነበረበት ወቅት ጥቃት ተከፍቶባቸው ሁለት ሰዎች እንደቆሰሉ፣ በህመም ህይወቱ አልፎ ስራ ተቀብሮ ሊካሄድ የነበረው ስደተኛም በወቅቱ መቅበር እንደተሳናቸው ገልጸዋል። ስደተኞች የኬንያ ፖሊስ ችግሩን ለመቆጣጠር ቢሞክርም ጥቃቱን በጊዜ አለማስቆሙን ተናግረዋል። ካምፑን የሚያስተዳድረው የተባበሩት መንግስታት የስደተኞች ጉዳይ UNHCR ተከሰተ ስለተባለው ችግር ተጠይቋል። የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ ቃል አቀባይ ይቦን እንደጌ በሰኔ 30 እንዲሁም ሐምሌ 3 በካኩማ የጸጥታ ችግር መከሰቱን አረጋግጠዋል። በዚህም ከአካባቢው እንደመጡ የተነገረው ታጣቂዎች በስደተኞች ላይ ተኩስ ከፍተው ጉዳት ማድረሳቸውንና ንብረት መዝረፋቸውን ገልጸዋል። ስደተኞች በዚህን ጊዜ የተቃውሞ ሰልፍ ሲያደርጉ ነገሩን የኬንያ ፖሊስ በቁጥጥር እንዲውል አድርጎታል ብለዋል። በኬንያ ስደተኞች ጉዳይ አንድ ስማቸው እንዲገለጽ ያልፈልጉ ባልደረባ በዚህ ሳምንት መጀመሪያ በካኩማ የጸጥታ ችግር እንደነበር ገልጸው አሁን ግን የአገሩ ፖሊስ የተፈጠረውን ችግር መቆጣጠሩን ለአሜሪካ ድምፅ ገልጸዋል። ስደተኞች በተፈጠረው ችግር የሰው ህይወት አልፏል ቢሉም UNHCRም ሆነ የኬንያ መንግስት ግን አልፏል ስለተባለው የስደተኞች ህይወት የተናገሩት የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሙን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ
ፌዴራሊዝምና ህገ መንግስታዊነት በኢትዮጵያ በሚል ርዕስ በቅርቡ ተካሂዶ በነበረ ውይይት አያሌ ነጥቦች ተነስተዋል። ህገ መንግስቱ ተግባራዊ አልተደረገም። ህገ መንግስቱ የአሸናፊዎች እንጂ ትክክለኛ የፖለቲካ ሰነድ አይደለም። ህገ መንግስቱም ሆነ የፌዴራል ስርዓቱ መዋቅራዊ ችግር አለባቸው። የሀገሪቱ ችግሮች ሁሉ በፌዴራሊዝም ስርዓቱ ላይ መለጠፍ ትክክለኛ አተያይ አይደለም የሚሉና የመሳሰሉ አስተያየቶች በስፋት ተሰንዝረዋል። መለስካቸው አምሃ ውይይቱን ተከታትሏል።
ባለፈው ሳምንት መገባደጃ ላይ ተከፍቶ በነበረው የውይይት መድረክ ላይ የመወያያ ሐሳብ ካቀረቡት መካከል በቀደሙት ሁለት አስርት ዓመታት በኢትዮጵያ ፖለቲካ ስማቸው ጎልቶ ከሚሰሙት አንዱ አቶ ልደቱ አያሌው ናቸው። በእሳቸው አመለካከት በሀገሪቱ ከሚታዩት ችግሮች አንዱ የውይይት ጥራት ችግር ነው። በውይይቱ ከእሳቸው ቀድመው መድረክ ይዘው የነበሩትን በመጥቀስም ብዙ ክርክር የሌለባቸውን ጉዳዮች አንስተው እንደነበረም በምሳሌነት አቅርበው ከንቱ ጊዜ ማባከን እንደሆነ አመልክተዋል። እንደ አቶ ልደቱ አተያይ ዛሬ በኢትዮጵያ ፌዴራሊዝም እንደ አስተዳደር ስርዓት ተቃውሞ የሚነሳበት አይደለም። ተቃውሞው ምን አይነት ፌዴራሊዝም የሚለው ነው። በኢትዮጵያ የብሔሮች መብቶች መከበር ክርክር የሚነሳበት ጉዳይ አይደለም፣ የሚያከራክር ነው ያሉትን ደግሞ በዚህ መልክ አቅርበውታል።
ዋናው ችግር የፌዴራሊዝሙ ችግር አይደለም። ፌዴራሊዝሙን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው፣ ወይም መንግስትን ዲሞክራሲያዊ ማድረግና ፈንክሽናል ማድረግ ነው። በብሔር የተደራጀ አገር፣ በብሔር የተደራጀ የፖለቲካ ድርጅት መቼውንም ጊዜ ቢሆን ዲሞክራቲክ ሊሆን አይችልም። በብሔር ተደራጅቶ በብሔር ሰው አዋጥቶ ፌዴራል መንግስት የሚመሰርት የፖለቲካ ስርዓት መቼውንም ቢሆን ፈንክሽናል ሊሆን አይችልም። ትልቁ ችግር ይሄ ነው። በቀደም ከልባቸው ይሁን አይሁን አላውቅም፣ ጠቅላይ ሚኒስትሩ እንዳሉት መፍትሄው የኢትዮጵያን የፌዴራል አደረጃጀት ከብሔር ማንነት ማላቀቅ ነው። ከዛ ከተላቀቀ ችግር የለው። ሌሎች መስፈርቶችን፣ ሌሎች ጉዳዮችን ግምት ውስጥ እስካስገባ ድረስ ችግር የለው። አሁን በብሔር ፖለቲካ አቀንቃኞች እንዲከበሩ የሚፈለጉ መብቶች ሁሉ ብሔር ተኮር ባልሆነ የፌዴራል አደረጃጀትም ሊከበሩ የሚችሉ ናቸው። በቋንቋ መናገር፣ መማር፣ መዳኘት፣ ራስን በራስ በአካባቢ ማስተዳደር፣ ባህልን ማዳበር አይደለም ቀርቶ የፌዴራል አደረጃጀት ባለው አገርና በአህዳዊ መንግስትም ይከበራል።
የኢትዮጵያ ፌዴራሊዝም ችግር በብሔረተኝነት መዋቀሩ እንደሆነም በዝርዝር ያስረዳሉ።
አዲስ ፋሽን መጥቷል፣ ዴሞክራቲክ ብሔርተኝነት የሚባል አይም ሶሪ ቱ ሳይ ዴሞክራቲክ የሚባል ብሔርተኝነት የለም። ብሔርተኝነት ብሔርተኝነት ነው፣ ለእኔ ብቻ የሚል ነው። ለመቻቻል በር የሚከፍት አይደለም። አላስፈላጊ የሆነ የጽንፍ ፉክክር ውስጥ የሚገባ ነው። ግጭት ነው የሚያመጣ። ዴሞክራቲክ ሊሆን አይችልም። ናቹራል ዴሞክራቲክ የሚሆነው በሀሳብ የምናመን የአንድ ሀገር ችግር ብዙ ፈርጅ ያለው ነው። እነሱን ሁሉ ግምት ውስጥ አስገብተን የምንደራደረው የምንወያየው ስለ አጠቃላይ ችግራችን ሲሆን ነው። አንድን የማንነት መገለጫ ወስደን የአጠቃላይ የስርዓቱ መገለጫ ባደረግንበት ሁኔታ፣ እሱን ኮንስቲቱሽናል ባደረግንበት ሁኔታ፣ እሱን በፌዴራል አደረጃጀት ኢንስቲቱሽናል ባደረግንበት ሁኔታ ዴሞክራሲም ጠንካራ መንግስትም ሊመጣ አይችልም። የውጭጭ መንግስት በውጭጭ መንግስት ውስጥ የሰከነ ጠንካራ የሆነ ኃይል መፍጠር አይቻልም። ለጊዜው ሊፈጠር ይችላል፣ ቀደም ሲል እንዳየን። ሄዶ ሄዶ ግን መበተን ነው አማራጭ።
በዚህ መድረክ ላይ ሌላው የውይይት ሀሳብ የሰጡት በአዲስ አበባ ዩኒቨርሲቲ የህግ መምህር በተለይም በህገ መንግስት አስተምህሮ የታወቁት አቶ ሙሉጌታ አረጋዊ ናቸው። አቶ ሙሉጌታ በኢትዮጵያ ፌዴራል ስርዓት መዋቅራዊ ችግር አለው በሚለው ከአቶ ልደቱ ጋር የሚስማሙ ይመስላል።
ስትራክቸር ያላልኳችሁ ምንድን ነው? ፌዴራሊዝም ይሁን እንኳን ቢባል አሁን ያለው ፌዴራሊዝም ነው ወይ የምንፈልገው? በተለይ አሁን ኤቪደንሶች እያየን እንደዚህ ሆነ መቀጠል እንፈልጋለን? ብንፈልግስ እንችላለን? ለዚህ ተፋፍተን እዚህ ጀነራል ጻድቃናሉ አንድ ጊዜ ምናሉ ለምሳሌ በትያዩ በአማራና በትግራይ ያለው ሪሌሽንሺፕ አሁን ከቀጠለ እና ኮንፍሮንቴሽኑ በሆነ ነገር ሶፍትል ማድረግ ካልቻል ወዴት ነው የሚሄደው? ኦፕን ወደ ሆነ ኮንፍሊክት መሄድ እንችላለን። ባይ ዘ ወይ መስመር አሁን በጣም ቀጭን ነው እየነማስተው በሲቪል ዋር እና በፒስፉል ሞዴሬት በሆነ መንገድ የሚሄድ ድላችን አሁን ላይክ ምንድነው ክሮስ ሮድስ ላይ ነው ያለነው። ያን ያህል የሚያዘንድ ነገር የለንም። ትንሽ ነገር ብልጭ ግን ላናቀው ነው ይችላል። ምንድነው መደረግ ያለበት ብየምለው ኮኔክሽን ሪቪዚት መደረግ አለበት። ስትራክቸራል ፕሮብለም አለበት።
አቶ ሙልጌታ የኢትዮጵያ ፌደራላዊ ስርዓት ያለው መዋቅራዊ ችግር ዘርፈ ብዙ መሆኑን ያሳዩት በተለያየ መንገድ ነው።
በአንድ በኩል ያደረጉት ማደንቃቸው የሕገ መንግስት ተግባራዊ ስላላረጉት አወገዝኳቸው አይደል? አካውንታብል ስላልሆኑ። በሌላ በኩል ደግሞ እንኳን የሕገ መንግስት ተግባራዊ አላረጉት ላደረጉ በሌላ ሕገ መንግስቱ እንደወረደ ቃል በቃል ተግባራዊ ተደርጎ ቢሆን ኖሮ አሁን ኢትዮጵያ ምንላት ሀገር አትኖርም ነበር። ሀገሮች ክልሎች ተገነጣጥለው ድሮ አልቆ ነበረ። እንኳን ተግባራዊ ሆኖ ተግባራዊ ሳይሆን ለምሳሌ ትግራይ ውስጥ ብትሄዱ አሁን መገንጠል ኢንተርቴን እየተደረገ አንድ ትግራይ ላይ እየተደረገ ምን ችግር ተፈጥሮ ነው ወደ መገንጠል የምትሄዱ ሲባል የሚነሱት ማስረጃ ዘብለው የሚቀርቡት ነገሮች በጣም የሚገርሙ ናቸው። ግለሰብ እንኳን ቶሎሬት ሊያደርጋቸው የሚችል ችግሮች ናቸው። እና መንገድ ተዘጋብኝ ብለህ አገር እገነጥላለሁ ምንትል ከሆነ
ይህ ብቻ አይደለም። በዚህ መዋቅር ችግር ምክንያት የተፈጠረው ሌላው ችግር ደግሞ አንዱን ወይም ሌላውን የፌዴራል አህድ ወይም የፌዴራል ስርዓቱን የማስፈራራት ኃይል እንዳጎናጸፈው ይጠቁማሉ።
እና ምንድን ነው የሚያሳየው? እሱ የሆነ ችግር አለ ማለት ብላክሜል ኤለመንት አለው ህገ መንግስቱ ማለት ነው። አንድ ስቴት ዘ ሆል ፌዴሬሽን ብላክሜል የማድረግ አቅም አለው ማለት ነው። እና ለምሳሌ የትግራይ መንግስት በጣም ተደራጅተዋል፣ በጣም ታጥቀዋል። ሴንትራል ጋቨርንመንቱ ወይም ፌዴራል ጋቨርንመንት የሚያዘው ትእዛዝ አልቀበልም ቢል ምንም ይፈጠራል። ባይዘው ይህ ሪል የመሆን አቅሙ ኤግዛምፕል አለ። ባውንደሪ ኮሚሽን በሚመለከት አዋጅ ወጥቶ የተፈጠረው ነገር ታውቃላችሁ። አሁን ሌላ አዋጅ ፌዴራል መንግስት ቢያወጣ እንዲህ ኦፍኮርስ የአማራ መንግስት አሁን እየተዳከመ ይመስላል። ሜይ ቢ የአማራ መንግስት እንዲህ ላይል ይችላል። የትግራይ መንግስት ካየነው ግን ብዙ የፌዴራል መንግስት ኢኒሽቲቮች እምቢ ማለት ይችላል። what would you do short of going to war? እና በቃ ይሄን ያህል ነው ዲፈረንሱ። በጣም ተጠግተናል። ከዚህ በኋላ አብዞርብ ማድረግ የምንችለው ክራይሲስ ደረጃ በጣም ሊሚትድ ነው። ትንሽ ስህተታውን ወደ ሳቱስ ሊጨምረን ይችላል።
ዶክተር አሰፋ ፍስሐ በአዲስ አበባ ዩኒቨርሲቲ በፌዴራሊዝም ጉዳዮች ምርምር የሰሩና የሚያስተምሩ ናቸው። ዶክተር አሰፋ ሌላው በዚህ መድረክ ላይ የውይይት መነሻ ሐሳብ ያቀረቡም ነበሩ። በእሳቸው አመለካከት ያለው የፌዴራሊዝም ስርዓት ብዙ ሊሻሻሉ የሚችሉ ጉድለቶች እንዳሉት የሚያምኑ ቢሆንም የሀገሪቱን ችግሮች ሁሉ ከፌዴራሊዝም ስርዓቱ ጋር ማያያዙ ትክክል አይደለም ይላሉ።
አሁን ባለው ሁኔታ ውይይቶቹ በርከት እያሉ ስለሆነ ባለፉት አንድ ዓመታት የአሁኑን ጨምሮ ማለት ነው፣ በየመድረኩ የምሰማው ነገር አሁን ኢትዮጵያ ውስጥ ያሉት በርካታ ችግሮች ሁሉንም ከፌዴራሊዝም ጋር እያይዞ የመለጠፍ በሽታ አለ። ይሄ በጣም ጥንቃቄ የሚያስፈልገው ይመስለኛል። ከፌዴራል ስርዓቱ ጋር የሚገናኙ ችግሮች አሉ፣ መፍትሄ የሚያስፈልጋቸው፣ ውይይት የሚያስፈልጋቸው። አይ ቲንክ ውይይቶቹም ለዚሁ መስለኛል ጠቃሚ የሚሆኑት። የሚቀይሩ የሚሻሻሉ ነገሮች የሉም ማለት አይደለም፣ ግን በርካታ ባንኮች መዘረፍ ወይም የዜጎች ከቦታ ቦታ መፈናቀል፣ የስርዓት አልበኝነት መብዛት ወዘተ መጥቀስ ይቻላል። ምንም ከፌዴራል ስርዓቱ ጋር የሚገናኝ ነገር አይደለም።
አቶ ልደቱ አያሌው ለዚህም ምላሽ ሰጥተው ነበረ።
ሁሉን ችግር ከፌዴራሊዝም ጋር ለምናያይዘው ይባላል፣ መያያዝ የለበትም። ግን በርካታው ችግር ይያያዛል። ምን አዲስ ነገር ኢትዮጵያ ውስጥ ኖሮ ነው በሚሊዮን የሚቆጠር ህዝብ እየተፈናቀለ ያለው? ምን አዲስ ነገር ኢትዮጵያ ውስጥ ኖሮ ነው ሰዎች በመኪና መገናኘት አቅቷቸው በአውሮፕላን የሚጓጓዙት? ምን አዲስ ነገር ተፈጥሮ ነው ከኔ አካባቢ ውጣ ያንተ አይደለም እየተባለ ሰዎች የሚባረሩት? ከቦታ ቦታ እንደ ልብ መንቀሳቀስ የማይችሉት የሚገዳደሉት? ክፉ ሰዎች ስለመጡ ነው ከድሮቹ የተለዩ አይደለም። ይሄ መዋቅራዊ ሲስተሚክ የሆነ ችግር ስላለብን ነው። ይሄ ችግር ከህገ መንግስቱ ከፌዴራል አደረጃጀቱ ጋር የተያያዘ ነው። በዚህ ደረጃ ይህን ጉዳይ ማየት ያለብን ይመስለኛል።
የውይይት ሀሳብ አቅራቢዎች የተለያዩ የመፍትሄ ሀሳቦችም አቅርበዋል። አቶ ሙልጌታ አረጋዊ ያቀረቡት ሀሳብ አዲስ የክልል አወቃቀር ቢኖር ይሻላል የሚል ነው።
ኦሮሚያና ትግራይ እንዴት ነው የምታወዳደሩ? አሁን ኦሮሚያ ኦሮሚያ ሆኖ መቀጠል ካለበት አማራ አማራ ሆኖ መቀጠል ካለበት እንደ ክልል እንዴት ነው የትግራይ ክልል ሴኩሪቲ የሚሰማው? ባላንስ ይኖራል ወይ በእነዚህ የተለያዩ ስቴቶች በዚህ ከቀጠሉ? ወይስ የስቴቶች ቁጥር ልክ ደቡብ ህዝቦች አሁን ስቴቶች ይጨምሩ ይጨመሩ እንደሚሉ ወይስ ስቴቶች መጨመሩ ሞር ሴኩሪቲ ይፈጥርልን ይሆናል? እሱ ሪቪዚት መደረግ ያለበት ነገር ነው። ለምሳሌ አማራ 3/4 ቢሆን ወይም ኦሮሞ 3/4 ቢሆን የሚፈለገው ሰልፍ ጋቨርንመንት እና ዲሞክራቲክ ሶሳይቲ መፍጠር ከሆነ ግግም ብሎ አንድ በጣም ጃይንት ስቴት ፈጥራ ሌላው ትንሽ ስቴት ሆኖ ግን እኔ እኮ በታሪክ ያለኝ ቦታ እኮ እየተሰጠ ያለለን እንዲል ከምታረገው በፖፕሌሽናቸው ባላንስድ የሆኑ ስቴቶች በዝተው ማለት ነው ወደ 30 ወደ 40 ቢሆኑ በዝተው ግን ተመጣጣኝ የሆነ ጉልበት ያላቸው ስቴቶች ቢፈጠሩ የመከባበርና ኮምፕሮማይዝ ማድረግ እድላቸው ይጨምር ይመስለኛል እያስባለሁ።
አቶ ለቱ በበኩላቸው በኢትዮጵያ ዛሬ የሚታየው መሰረታዊ የፖለቲካ ቅራኔ በኢትዮጵያ ብሔረተኝነትና በንዑስ ብሔር ብሔረተኝነት መካከል ነው ይላሉ። ለዚህ ግን መፍትሄው ሩቅ እንዳልሆነም ያስረዳሉ።
ስለዚህ እኔ የሚታየኝ ምንድነው ሁለት ኃይል አስተላልፎች አሉ። እነዚህ መታረቅ አለባቸው። እነዚህ እንዲታረቁ ደግሞ የኢትዮጵያ የፖለቲካ ኃይሎች ዊሊንግ መሆን አለበት። እኔ ይሄ በጣም ውስብስብና አስቸጋሪ ችግር ሆኖ አይመስለኝም። ብሔረሰብ ኢትዮጵያ ውስጥ ብቻ አይደለም ያለው። የተለያየ ቋንቋ ባህል ኢትዮጵያ ውስጥ ብቻ አይደለም ያለው። በብዙ ዓለሞች አሉ አለ። ኔሽን ስቴት የምንላቸው በቁጥር ናቸው። ሁለትና ሶስት ሀገሮች ቢሆኑ ታዲያ ችግሩ ምንድን ነው? እነሱ ችግራቸውን ሲፈቱ እኛ ለምን ነው ችግራችንን ያልፈታነው? ችግራችን በሌላ ሀገር የሌለና እጅግ ውስብስብ ሆኖ ሳይሆን የኢትዮጵያ የፖለቲካ ኤሊቶች ቁጭ ብለን ችግራችንን በመነጋገር በመደማመጥ በመቻቻል በመደራደር የመፍታት አቅምና ፍላጎት የሌለን በመሆኑ እኛ ላይ ነው ችግሩ ያለው። ስለዚህ ወደዚህ ነው መምጣት ያለብን። ስለዚህ ይሄ ለውጥ የሚባለው ነገር እነዚህን ስትራክቸራል ችግሮች በደንብ ማያይ ከሆነ ለኔ ለውጥ አይደለም፣ የውሸት ለውጥ ነው። ስለዚህ ይሄን ሳንነካ ይሄን ለውጥ እንሻገራለን የሚለው ነገር የኢትዮጵያን ሪያሊቲ ያለማወቅ ነው።
በውይይቱ መድረክ የውይይት መነሻ ሐሳብ ካቀረቡትም ሆነ ከሌሎች ታዳሚዎች የመፍትሄ ሐሳቦች ተሰንዝረው ነበር። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የዕለተ አርብ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከተለመዱት የስርጭታችን መስመሮች በተጨማሪ ታዲያ አሃዱ ራዲዮ 94.3 ላይም እንደምታገኙን ልናስታውሳችሁ እንወዳለን። በድጋሚ በመቀጠል የሚሰማው እሰጥ አገባ ነው።
የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረገ የሁለቱ ወገን እይታ ክርክር ነው እሰጥ አገባ ለምሽቱ ይዞ የቀረበው። ተከራካሪዎች አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ መምህር። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ወደ ክርክሩ እንሂድ።
እንግዶች የሁለታችሁንም አመሰግናለሁ። ከትላንት በስቲያና ትላንት በህወሓትና አዴፓ ያልተለመዱ ማለት የሚቻሉ የሁለቱን ድርጅቶችም አቋምና ግንኙነት ጥያቄ ውስጥ የከተቱ የሚመስሉ ሀሳቦች የታጨቁባቸው መግለጫዎች ወጥተዋል። ይልቁንም ደግሞ ዛሬ በአገሪቱ በሚታየው ውጥረትና በቅርቡ ከተፈጸሙ ከፍተኛ ባለስልጣናት ግድያ አንጻር የፖለቲካ ውጥረቱ እየተጋጋመ እየተባባሰ ሄደ ይመስላል። እስኪ የእናንተን መሰረታዊ ጭብጡን የተመለከተ ግምገማ እናስቀድም። አቶ የማነ ከርሶ ልጀምር። የህወሓትን ማዕከላዊ ኮሚቴ መግለጫ ያስቀድሙና ወደ አዴፓ ወስዶታለሁ።
ጥሩ። ያው እንግዲህ ከዚህ ከቅርብ ጊዜያት ዓመታት ወደዚህ ኢህአዴግ እንደ ኢህአዴግም እንደገመገመው ፓርቲዎቹም በመካከላቸው ያለ ግንኙነት ኢህአዴግ ድርጅቶች ጥሩ እንዳልሆነ ገምግመው ነው። ምናልባት የምታስታውስ ከሆነ አሉላ፣ ከአንድ አመት በፊት ማለት ጠቅላይ ሚኒስትር ዶክተር አህመድ ከመመረጣቸው በፊት ሁሉም ድርጅቶች አራት ድርጅቶች አመራሮቻቸው የፕሬስ ኮንፈረንስ በቴሌቪዥን ተሰጥተው ነበር እና አመራር አልባ ግንኙነት ምናምን የሚል በመካከላቸው እንዳለ አስቀምጠው ነበር። ስለዚህ ቢያንስ ኦፊሻል ከተነገርበት ከዛ ጀምሮ በምናይበት ጊዜ በፓርቲዎች መካከል በተለይ በዚህ አንድ አመት ውስጥ ደግሞ መተማመን እና መወረዛገቡ የቆየበት ሁኔታ ስብሰባ አንድ ላይ ተሰብስቦ ከስብሰባ ከወጡ በኋላ ወደ ክልላቸው ከተመለሱ አንዱ ሌላውን የሚከስበት ሁኔታ ነው የነበረው። ወይ ደግሞ ህዝቡ ማንም ህዝብ በሚያውቀው ማለት ነው ምንድን ነው አንድ ነው ያሉት ወይስ እንዴት ነው? ኢህአዴግ የለም እስካሁን መባል የተደረሰበት ሁኔታ ነው የነበረው እና ስለዚህ ከዚህ ተነስቶ በኦፊሻል ደረጃ እንደ ኢህአዴግ እንግዲህ በምርጫ ህጋችንም በፖለቲካ ፓርቲዎችን ዚያዋ ህጋችንም በምናይበት ጊዜ ግንባር መመስረት የሚቻለው የጋራ ፖለቲካዊ ፕሮግራም ይዘህ ነው የሚለው እንግዲህ የጋራ ፖለቲካ ፕሮግራም አንዱ አብዮታዊ ዲሞክራሲ ይዘህ ነው የተመዘገቡት። ከዛ በኋላም በመግለጫ እንግዲህ ከስም ቀየር አልፎ ቢያፌን ወደ አቤታ ተቀይሮ አቶ ዮሐንስ ባያሌውም የጋራ ፖለቲካ ፕሮግራማቸውን አብዮታዊ ዲሞክራሲ የከሰረ ነው የሚል ሌላኛው ኦፊሻል የሆነ በመካከላቸው ድርጅቶች መሰረታዊ የሆነ ግንኙነት እንደሌላቸው ይፋ የተደረገበት ሁኔታ ነው የነበረ። ስለዚህም ተከትሎ አንዱን ሌላውን በመግለጫ መውቀስ መወቃቀስ የነበረ ነው። እንዳልከው ግን ያሁኑ የህወሀት ማይቶ በጣም ጠንከር ያለ ከዚህ በፊት ከነበሩት ከተለመዱ እንትኖች ለየት ባለ መልኩ ጠንከር ያሉ መልክቶች የተላለፉበት ነው። እኔ እዚህ ትግራይ ውስጥ እንዳለም የህዝቡ ስሜት የሚጋራ ነዛ ከመሆን አንጻር ፊት ለፊት ያለውን ችግር ዝም ብለህ አብረን አለሁ እያልክ ነገር ግን ሳትኖር እንትን እያልክ ከመሄድ ይልቅ እውነታዊ ትክክለኛውን ነገር ሰንብቶ ወጥቶ ከዛ በዛ መነጋገር የሚቻልበት ሁኔታ ማስተካከል ያለበት ሁኔታ ስምምነት እንዳይኖር ምክንያት የሆኑ ነጥቦችን የሚያቀራረቡ ካሉ መቀራረብ የሚቻልበት ሁኔታ ካለ ማስተካከል የሚቻልበት ሁኔታ ካለ ማስተካከሉ ማተኮር ስለሚጠቅም ችግሮችን በግልጽ አውጥቶ እንዲህ ነው አብሬ መስራት አልችልም የሚለው እኔ ትክክለኛ ነው እላለሁ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ካለችበት ሁኔታ ነገር ግን የሉም ነው አልነበርም። ይህ መግለጫ ጀስት ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በተለየ ደግሞ ከአዴፓ ጋር ነው እንግዲህ ትንሽ ለየት የሚያደርገው የኢህአዴግ ህወሀት ማዕከላዊ ኮሚቴ ያወጣው አዴፓ በግልጽ ይቅርታ የጠየቀበት ሁኔታ ችግሮችን እንደ ምክንያተኛ አድርጎ ያስቀመጠበት ሁኔታ አለ። ከዛ በተጨማሪ ከአዴፓ መግለጫ በተለየ መልኩ ኢህአዴግ እንደ ኢህአዴግም አቋሙ በክርስቲያን ነቶች ጥያቄ አንስቷልና አዴፓ ብቻ አይደለም ህወሀትም የወቀሰው።
መልካም፣ ወደ አቶ ባንታየሁ ልለፍ። አሁን ያለውን ሁኔታና ድርጅቶቹ የሄዱበትን መንገድ የመግለጫዎቹንም መሰረት በርሶስ በኩል እንዴት ይመለከቱታል?
እኔ ነገሮችን የማየው አሁን የተፈጠረው መሆኑ አጠቃላይ ኢህአዴግ ውስጥ ያለውን እንቅስቃሴ ከኢህአዴግ አፈጣጠር ነው ወይም ኢህአዴግ ስሪት ጋር ነው አያይዞ ማየት እንፈልጋል። እንደምናውቀው ኢህአዴግ በስሪቱ በህወሓት የበላይነት የተዋቀረ የአራት ድርጅቶች ግንባር ነው። ይህ ግንባር ላለፉት 10 ዓመታት በህወሓት ሄጀሞኒክ የሆነ ሚና የበላይ ተሳትፎ ነው የሀገሪቷን ፖለቲካ ሲዘወር የነበረው። እንደሚታወቀው ባለፈው ዓመት ጀምሮ በመጣው የሀገራችን ውስጥ የመጣው የፖለቲካ ለውጥ የህዝቡ ሰብአዊና ዲሞክራሲያዊ መብቶች እንዲከበር፣ ፍትሐዊነት እንዲሰፍን፣ እኩልነት እዚህ ሀገር እንዲመጣ በጣም ታግሎ ስለነበረ ኢህአዴግን በመገደድ ይህ ለውጥ የግድ መምጣት አለበት ሀገራችን እንደ ሀገር የምትቀጥል ከሆነ ብሎ እነዚህ ለውጡ የመጣው። ይህ ለውጥ ሲመጣ እንግዲህ ያን ሄጂሞኒክ የሆነውን የበላይነቱን ጨብጦ ለመቆየት የሚፈልገውን አካል ይገፋል። ስለዚህ ሬዚስታንስ መኖሩ የማይቀር ነው። ስለዚህ በኢትዮጵያ ውስጥ ፖለቲካ ለውጥ በመምጣቱ ኢህአዴግ ባላንሱን አጥቷል። ስለዚህ ኢህአዴግ በአፈጣጠሩ በስሪቱ በአንድ የግንባሩ አባል ዘዋሪነት የሚንቀሳቀስ ግንባር ነው የነበረው። ይህ ባላንስ ማጣት ነው ከለውጡ ከመጣበት ጊዜ ጀምሮ እስካሁን ያሉትን አጠቃላይ ውዥንብሮች፣ የፖለቲካ ትኩሳቶች ከፍ እያደረገ ያለው ብዬ ነው የማስበው።
መልካም፣ ታ ወደ ተነጣጠሩ ጭብጦች እንግባ። አሁን ደግሞ ከአቶ ባንታየሁ ጀምርና ወደ አቶ የማነ አልፋለሁ። እስኪ በቅድሚያ በህወሓት ማዕከላዊ ኮሚቴ የተሰጠውን መግለጫ ፍሬ ነገሮች፣ 7 ነጥቦች የያዘ ነገር ግን በርካታ ሀሳቦችን የሚያነሳ መግለጫ ነው ህወሓት ያወጣው። በየጊዜው እየተከማቸ የመጣው በተለይም ካለፈው ዓመት ጀምሮ የአገሪቱን ህልውና አደጋ ላይ የሚጥሉ ሁኔታዎች እየተበራከቱ የአደጋው ፍጥነት በየቀኑ እየጨመረ በመሄድ በቅርቡ በከፍተኛ የአገሪቷ ወታደራዊና የክልል አመራሮች ላይ ያጋጠመው በግፍ የመገደል ደረጃ ደርሷል ይላል የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው። በዋናነት ግን ለደረሰ ፈተና አዴፓ ራሱን ከፍተኛ አመራሮች የሞቱበትን ድርጅት ተጠያቂም ያደርገዋል፣ በአገሪቱ ለሚታየው ምስቅልቅልም ይቅርታ መጠየቅ አለበትም ጭምር ነው ያለው አቶ የማነ ቀደም ብሎ እንደጠቆሙት። አቶ ባንታየሁ ያን መግለጫ እንዴት ተመለከቱት?
ያም መግለጫ ማየው ከዚህኛው በቅርቡ በተፈጠረው አሳዛኝ ክስተት መነሻ ያደረገ ነው ብዬ አይደለም ማስበው። ይሄ ያን በመጠቀም የኢህአዴግ ውስጥ ያለውን አጠቃላይ በኢትዮጵያ ፖለቲካ ያለውን ያህል አሰላለፍ በተለይ ለህወሓት የሚጠቅም መንገድ ለመዘወር የተጠቀሙበት ነው፣ ፖለቲካ አጭ የተደረገ ነው ብዬ ነው ማስበው።
ምክንያቱም ያኛው ክስተት ቀጥታ አዴፓን የሚያስጠይቅ ሳይሆን አዴፓ ራሱ ሌሎችን ተጠያቂ ለማድረግ በከፍተኛ ሁኔታ ሊሰራ የሚገባ ነው። አንዳንደኛ ደረጃ የተጎዳው ትልቅ የሆኑ አራት ከፍተኛ ሚና ያላቸው እዚህ ሀገር ውስጥ በሀገር ደረጃ የፖለቲካ ለውጥ እንዲመጣ በጣም አፋኝ የሆነውን ስርዓት እንዲያበቃ ያደረጉ ትልቅ ሚና አስተዋጽኦ ያደረጉ ሰዎች አዴፓ ያጣው። ስለዚህ አዴፓ በዚህ ሊከሰት ሳይሆን የሚከሳውን ሰው ነው ሊፈልግ የሚገባ ብለን ግን በዚህኛው ሳይድ ነው መሆን ያለበት። ነገር ግን በእኔ አስተሳሰብ ህወሓት በሀገራችን ውስጥ ለመጣው ለውጥ ፕራይመሪሊ የተጎዳው ሄጀሞኒክ የሆነውን ሚናው ያጣው ህወሓት ነው። ስለዚህ አስተላለፉን እንደገና ማስተካከል ይፈልጋል። ይህ አስተላለፍ ደግሞ አንደኛው የኢህአዴግ ውስጥ ለውጥ እንዲመጣ ከዛም በኋላ ሀገራችን ውስጥ የፖለቲካ ለውጥ እንዲመጣ የአማራ ዲሞክራቲክ ፓርቲ አሁኑ የድሮ ብአዴን የነበሩ አመራሮች ከፍተኛ አስተዋጽኦ አላቸው ከሌሎች አጋሮቻቸው ጋር በመሆኑ። ስለዚህ እንደ ጠላትነት መክሰሱ የማይቀር ነው የሚሆነው በፖለቲካ መንቀፋት። ይሄ መጣውም አሁን የመጣውም ለውጥ እሱን በሚጠቅም መንገድ እየሄደ ነው ብሎ የሚያስብ አይመስለኝም በተለያዩ የሚያውቃቸው መግለጫው። ስለዚህ ይህን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አስተላለፍ ለመመስረት ወይም ደግሞ በኢህአዴግ ውጭም ከሆነ አዲስ አስተላለፍ ለመከተል ያሰበ ለዚህ ደግሞ መሰናት ሊሆንበኛል ብሎ ያሰበውን የአማራ ዲሞክራሲያዊ ፓርቲ ተወቃሽ ማድረግ እንዲገልል እንዲል የፈለገ ይመስላል። ከመግለጫዎቹ አንዳንድ ነገሮችን አይተህ ከሆነ አሌላ ደቡብ ክልል የሚካሄዱ የክልል ጥያቄዎች የሰላማዊ መንገድ መመለስ አለበት፣ የማዕከላዊ መንግስቱ ኃይል መጠቀም አይኖርበትም አይነት የመሰሉ የክልል ጥያቄዎችን የሚደግፉ የሚመስሉ የተለመደው አይነት ቋንቋዎችን የብሔር ብሔረሰቦች መከበር አለበት የዚህ ክልል ጥያቄ በሚል በዛኛው የአጣሚ ሄጀሞኒክ ሚና በአዲስ አሰላለፍ ለመመለስ የሚያደርገው እንቅስቃሴ ውጤት አድርጌ ነው የማየው እንጂ እንደው የተፈጠረውን ክስተት ብቻ መሰረት አድርጎ የተሰጠ መግለጫ አይመስለኝም።
መልካም። ወደ አቶ የማነ ከማለፌ በፊት አቶ ባንታየሁ አንድ ጥያቄ ላክል። በተለይ የቅርቡን ድንገት በቅርቡ የተፈጸመውን የነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር 2 ላይ በህወሓት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ፣ ሌሎች ርጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለን እኚህ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ነው። ስለሱ የሚያውቁትም የተረዱትም ነገር ካለ ባጭሩ።
ክርክሩ አላበቃም፣ ባሉላ ጥያቄ ነው ለዛሬ ተገታው። በመጪው ሳምንት ይቀጥላል። እንግዶቻችንን ለዛሬው እናመሰግናለን። ሌላም የፕሮግራም ማስታወቂያ አለን። የኢትዮጵያውያንን ቀን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዲሲ
ልጅ ሆነንም የምንማረው ነበረ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን እዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባልን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። ማህበራዊ ፋይዳ፣ ኢኮኖሚያዊ ፋይዳ፣ ፖለቲካዊ ፋይዳ። ስፖርት ለሀገራችን ህዝብ አንድ ላይ በማምጣት መግባባት የሚችሉበት መድረክ በመፍጠር ከፍ ያለ አስተዋጽኦ ይኖረዋል።
የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ናቸው። ሩጫው ኢትዮጵያውያንን በጋራ እንዲያስተሳስር ታልሞ መዘጋጀቱን አዘጋጆቹ ተናግረዋል። ስለ ውድድሩም ቃለ ምልልስ ሰጥተውናል። ነገ ምሽት ይቀርባል። ሌላ የፕሮግራም ማሳሰቢያ አለን ለነገ ቅዳሜ።
ኃይል አስተላለፍ ይህ የፖለቲካ ሁኔታ ነው። እንግዲህ የፖለቲካ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከል አብሬ መስራት አልችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል።
ባና ስቴታስረብ ሁለቶችም ይህ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ 20-30 ዓመት ወደኋላ የሚመልስ ነው።
ቅድም የሰማችኋቸው ናቸው አቶ የማነ ካሳ የመቀሌ ዩኒቨርሲቲ ህግ መምህር እና አቶ ባንታየሁ ሽፈራው የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር። ሁለቱም ነገ ቅዳሜ ይቀርባሉ።
የ የዛሬ አርብ ምሽት ዝግጅቶቻችን በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው።
ያስተናገድናችሁ ደግሞ አዲሱ አበበና
ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን።
ደህና ደሩ።
ደህና ደሩ። Zero, dude.